ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ጥር 30 2015 ዓ.ም ነው። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
የመጀመሪያው 3 ወር አካባቢ ምንም ሰው አልመጣልኝ፣ ምንም ሰው የሚባል ነገር የለም። እንዲያውም የዛኔ ፋይናንሻል ጥረት ስለነበረብኝ ሰፈሬ ሜክሲኮ ነው። ቦሌ ሜክሲኮ ድረስ በእግሬ በጣም ብዙ ጊዜ ሄድና መጣ ነበር። ማለት ተስፋ ያስቆርጥ ነበረ። እንድጠላው ሁላ አድርገውኝ ነበረ።
የሰማነው ቶማስ ኃይሉን ነው። የኢትዮጵያ ባህላዊ ውዝዋዜዎችን ከዘመናዊ የስፖርት መርሆች ጋር አዛምዶ ያቀረበ በዚህ መልካም ምላሽን እያገኘ የሚገኝ ወጣት ነው። የምሽሽተት እንግዳችን ነው። ከዚህ በተጨማሪ ደግሞ ለአይነ ስውራን ኢትዮጵያን ተብሎ የተዘጋጀ የድምፅ አገልግሎት እንዲሁም በአካል ጉዳት ማግስት በስፖርቱ ዓለም ስኬትን እያስመዘገበች ያለችን ወጣት የሚያስተዋውቁን መሰናዶዎችን ይዘናል። ሌሎች ጉዳዮችም የተካተቱበትን የምሽቱን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የምስልና የድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። ቶማስ ኃይሉ የኢትዮጵያ ባህላዊ ውዝዋዜዎችን ከዘመናዊ ስፖርት መርሆች ጋር አዛምዶ በማቅረብ ላይ የሚገኝ ወጣት ነው። ይህ ለየት ያለ አቀራረቡ የበርካቶችን ቀልብ የሳበ ሲሆን በአሁኑ ሰዓት በአዲስ አበባ በሚገኙ የስፖርት ማዕከላት ከ400 በላይ ሰዎችን ያሰለጥናል። በተለያዩ የኢትዮጵያና የባህር ማዶ ከተሞች እየዞረ ሰዎችን እየተዝናኑ ጤናቸውን እንዲጠብቁ ለማገዝ ህልም እንዳለው ነግሮናል። አስቀድሞ ስለ አጀማመሩ ይነግርናል።
ኢትዮራንስ ፊትነስን የመሰረትኩት የዛሬ 4 ዓመት ከ7 ወር አካባቢ ነው። የመሰረትኩት ደግሞ በኢትዮጵያ ብሔር ብሔረሰብ ዳንሶች ወይም ደግሞ በኢትዮጵያ ጭፈራዎች የተመሰረተ የፊትነስ አይነት ነው። ይህንንም አይዲያ የተነሳሁት ከዝምባ ከሚባለው ላቲን ሀገር ውስጥ ካለ የፊትነስ አይነት ነው ተነስቼ ሀሳቡን አየሁትና ዋይኖት ለምን በኢትዮጵያ ብሔር ብሔረሰብ ዳንሶች በሀገራችን ዳንሶች ከ80 በላይ ዳንስ ባህሎች አሉ፣ ውዝዋዜዎች አሉ። ለምን እነሱን ወደ ፊትነስ አላመጣቸውም ብዬ እነሱ ላይ ትኩረት ሰጥቼ ሰርቼ 3 ዓመት ሙሉ ሰርች ሰርቼ ነው ወደ ፊትነስ የቀየርኩት ፕላትፎርሙን እና በጣም ስኬታማ ነው።
እንግዲህ ቶማስ፣ አንተ የምትታወቀው ኢትዮ ዳንስ ፊትነስ በተሰኘው ለየት ያለ እንቅስቃሴ ነው። የኢትዮጵያን ጭፈራዎች ከአካል ብቃት እንቅስቃሴዎች ጋር በማጣመር ነው የምታሰራ ሰዎችን። መጀመሪያ ላይ ይህን ጉዳይ ይዘህ ወደ ህዝቡ ስትመጣ የነበረው አቀባበል ምንድን ይመስል ነበረ? ከዛ በኋላ ያለውስ ነገር እንዴት ተከተለ?
ያው መጀመሪያ ልክ ይህን አይዲያ እንዳመጣ የገፋፋኝ ነገር ምንድን ነው፣ ብዙ ሰዎች የአመት ይከፍላሉ። ኢትዮጵያ ውስጥ በጣም የመስራት ፍላጎት አለ፣ መቀየር ይፈልጋሉ፣ ግን ደግሞ በጣም ሳይንሳዊ አይደለም የሚሰሩት አሰራር አካሄዳቸው ምናምን እና ጅም ቤት ይገቡና የአመት ይከፍላሉ፣ 3 ሳምንት ሰርተው ያቆማሉ። እና እንዴት ነው ሰው እየተዝናና እየተደሰተ በጣም በአጭር ጊዜ ውስጥ ለውጥ የሚያመጣበት ፊትነስ ቢውልድ ማድረግ የሚችለው ብዬ ነው የተነሳሁት። እና የመጀመሪያው 3 ወር አካባቢ ምንም ሰው አልመጣልኝ፣ ምንም ሰው የሚባል ነገር የለም። እንዲያውም የዛኔ ፋይናንሻል እጥረት ስለነበረብኝ ሰፈሬ ሜክሲኮ ነው። ቦሌ ሜክሲኮ ድረስ በእግሬ በጣም ብዙ ጊዜ ሄድና መጣ ነበር። ማለት ተስፋ ያስቆርጥ ነበረ። እንድጠላው ሁላ አድርገውኝ ነበረ። ከዛ በኋላ ልክ 3ኛ ወር ላይ አንድ ሴት ሄለን ትባላለች፣ የካሊስ ካፌ ባለቤት እህት፣ የጸዲ እህት ሄለን ትባላለች። እሷ መጣች እና አየችው። ልሞክረው ስትለኝ ደስ ብሎኝ ተቀበልኳት። ሞከረችው። ከዛ ጓደኞቿን ይዛቸው መጣች፣ ወደረችው። እሷም ይዛቸው መጣች። ዊዝን 3 መንዝ 18 ኬጂ ኦፍ አደረገች እና በየትኛውም የስፖርት አይነት ያን ያህል ኪሎ ኦፍ ማድረግ በጣም ከባድ ነው። ይሄኛው ግን ኢንቴንስ ነው። በጣም ኢንቴንስ ወርክአውት ስለሆነ በጣም በአጭር ጊዜ ውስጥ የምትፈልገውን ሪዛልት እንድታመጣ ይረዳሃል ማለት ነው። እና እሷ ስታመጣ ልክ በ6 ወሩ 5 ሰው ሆነልኝ በ6 ወሩ። ከ6 ወር በኋላ ግን እስካሁን ድረስ ኦልሞስት ያው ኮቪድ ገብቶ መሀል ላይ ሁላችንም ስታክ እንድናደርግ ያደረገ እንጂ በጣም ትልቅ ትን ማህበረሰብ ቢውል ያደረግኩኝ ማለት ነው። አሁን ኦልሞስት ከ480 በላይ ክላይንቶች አሉኝ እና ዌይቲንግ ሊስት ላይ 180 ሰው ዌይቲንግ ሊስት ላይ አለ።
የሚጠባበቅ ሰው ማለት ነው። ከጭፈራ እና ከአካል ብቃት እንቅስቃሴዎች ጎን ለጎን ደግሞ በማህበራዊ መገናኛዎች ላይ ስለ ስፖርታዊ እንቅስቃሴዎች ጠቀሜታ የሚያስረዱ አጫጭር ቪዲዮዎችንም ስታጋራ ያለው አካላዊ እንቅስቃሴዎችን የህይወታችን አንድ አካል ሊሆኑ የሚገባበት ምክንያት ምንድን ነው ትላለህ?
መጀመሪያ ሜንታሊ ስትሮንግ እንድትሆን ሳፖርት ያደርግሃል። ሁለተኛ ፊዚካሊ በጣም ፊት እንድትሆን ያደርግሃል። ሶስተኛ ነገር ደግሞ ጤናህን እንድትጠብቅ ያደርግሃል። እዚህ 3ቱ ነገሮች አንድ ሰው ለመኖር አስፈላጊ ነገሮች ናቸው። ከዛ ውጪ ያው እንደምታውቀው የሀገራችን ፖለቲካ፣ የሀገራችን ያለው የሰላም ማጣት በጣም ብዙ ስትረስ እንዲያደርግ ያደርግሃል እና ስትረስን ሪሊፍ የምታደርግበት ነገር ያስፈልጋል እና ስፖርት ዘ ቤስት ኦፕሽን ነው ብዬ ነው የማስበው ለእኔ። እጅግ በጣም ብዙ ሰዎች ተጠቅመውበታል፣ በጣም ብዙ ሰዎች ተቀይረውበታል በዚህ ስፖርት ማለት ነው። እጅግ በጣም ከምነግር በላይ ከአንድ ሺህ ምናምን ሰው በላይ ተቀይሯል። እኔም ጠንካራ እንደሆን ስራዬ ላይ ጎበዝ እንደሆን ማልሸነፍ ማልበገር ቻለንጅ ሲመጡ እንድወጣቸው እንዳሸንፋቸው ያደረገኝ በስፖርት ያገኘሁት ጥንካሬ ነው ብዬ ነው ማስበው።
ሌላው ጉዳይ ትንሽ ለየት ባለ መልኩ የአካላዊ እንቅስቃሴዎች ኮንሰርት የሚባል መርሃ ግብርም ታስተባብረህ ያለው የዚህ ዓላማ ምንድን ነው? አሁን የሙዚቃ ኮንሰርት እናውቃለን፣ ህዝብ በጋራ ሰብሰብ ብሎ የሚያከብራቸው ወይንም ደግሞ የሚከውናቸው ክዋኔዎችን ኮንሰርት ሲባሉ እንሰማለን። ይህ ከስፖርታዊ እንቅስቃሴዎች ጋር የተያያዘው ኮንሰርት ሀሳቡ እንዴት መጣ? ግቡስ ምንድን ነው?
ኢትዮጵያ ውስጥ በጣም ትልቅ ኢቨንት አለ፣ ታላቁ ሩጫ ይባላል። እስከ 40,000 ሰው ድረስ የሚሳተፍበት። ለምን የኔን ፕላትፎርም ወደዛ አልቀይረውም? ወደ ፌስቲቫል ለምን አልቀይረውም? ወደ ፊትነስ ፌስቲቫል ለምን አልቀይረውም ብዬ መጀመሪያ ላይ በነፃ ነበር ያዘጋጀሁት። ያው ሰው የዳንስ ፊትነስ ኮንሰርት አለ ብዬ ስጠራቸው በሂል ጫማ ሜካፕ አድርገው በቀሚስ ምናምን ነበር የመጡት የመጀመሪያ ቀን ስላላወቁት ማለት ነው። ሁለተኛ ቀን ላይ ሁለተኛ ጊዜ ሲዘጋጅ ግን መጀመሪያ ኮንሴፕቱን ወስደውት ስለነበረ ከዛ በኋላ ጥሩ ተቀባይነት አገኘ። በቃ ሰው ሁሉ ወደደው። አንተ ኮንሰርት ላይ ስትሄድ ዘፋኙ ብቻ ነው የሚዘፍነው፣ አንተ ግን ቆመህ ነው ዘፋኙ የምትመለከተው። እዚህ ጋር ግን ስትመጣ ግን አንተ ራስህን ፐርፎርም የምታደርገው ዳንሱን አብሮ ይሏል እና እጅግ በጣም የተጠና ብዙ ሰዎችን የሚያሳትፍ በጣም ተወዳጅ የሆነ ሁሉም ሰው ጉጉት የሚጠብቀው አሁን ከኢትዮጵያ አልፎ ደግሞ ዓለም አቀፍ ቱር ለማድረግ ፕሮሞተሮችን እያየን ነው። ይህንን ኮንሰርት ሀገራችን እናስተዋውቅበታለን ብዬ አሰብኩኝ። ምክንያቱም እዚህ የሀገራችን ውዝዋዜ ነው። አማራ የኦሮሞን ይጨፍራል፣ ኦሮሞ የአፋርን፣ አፋር የትግሬውን፣ ትግሬ የሶማሌውን ይጨፍራል እና በዛ ውስጥ ኢትዮጵያዊነት አለ እና በዚህ መንገድ ሰላም ማምጣት እችላለሁ፣ በዚህ መንገድ አንድነታችንን ማጠናከር እችላለሁ፣ በዚህ መንገድ የጠፋውን አንድነትን መሰብሰብ እችላለሁ የሚል እንጂ ነው ይህንን ኮንሴፕት ዴቨሎፕ ያደረግ ነው እና በጣም ስኬታማ ነው። እንዳልከውም ታርጌታችን አንድ ኢትዮጵያ የሚል ኮንሰርት ነው። ኦፖርቹኒቲዎችን ባገኝ ውጭ ሀገርም እንደዚህ የአሜሪካን ዩሮፕም ፕሮሞተሮችን ባገኝና ዲስከስ ባያደርግ እና ከነሱ ጋርም ይህንን ኮንሰርት ይዤ ቱር ባደርግ ኢትዮጵያውያኖችን ብቻ ሳይሆን ፎሬነሮችን፣ የውጭ ሀገር ዜጋዎችን ማሳተፍ ይችላል። ኢንተርናሽናል ማድረግ እንችላለን እና በዚህ ውስጥ ደግሞ ልክ እንደነ ኃይሌ ገብረስላሴ፣ ልክ እንደነ ቀነኒሳ ሀገሬን ፕሮሞት ማድረግ ይችላለሁ፣ ማስተዋወቅ ይችላለሁ፣ ባንዲራዋን ከፍ ማድረግ ይችላለሁ እና ልክ እንደ ሌሎቹም ታሪክ ሰርቼ ቶማስ እንደዚህ ነው መባል እፈልጋለሁ። ያ ነው ትልቁ አላማዬ።
አሁን ላይ እንግዲህ ከምንም ተነስተህ ከ400 በላይ ሰዎችን በአንዴ በጭፈራና በአካል ብቃት ቅይጥ መርሃ ግብር ውስጥ አስገብተህ ከፍተኛ የሆነ ተቀባይነትን እያገኘህ ነው። ሌሎችም እየተጠባበቁ ይገኛሉ። የመጪ ዘመን እቅድህ ምንድን ነው የሚሆነው?
አሁን የመጀመሪያ እቅዴ ምንድን ነው? ኢትዮጵያ ውስጥ ያሉ ትልልቅ የክልል ከተሞችን መዞር ነው። በሱ ውስጥ ደግሞ እንደነገርኩ በጣም ሀገራችን ላይ በጣም አስቸጋሪ የሆነ የዘርና የፖለቲካ ፕሮብለም አለና በትንሽም ቢሆን እሱን ቻሌንጅ ማድረግ እፈልጋለሁ። ትንሽም ቢሆን ታሪክ ለመፍጠር እሞክራለሁ። እንደነገርኩ አማራ የኦሮሞ፣ ኦሮሞ የትግራይን ይጨፍራል እና በዛ ውስጥ ኢትዮጵያዊነት ማቀንቀን እንችላለን እና ውስጣችን የጠፋውን ሰላም ያው ሙዚቃ በጣም ትልቅ ተጽዕኖ አለው ብዬ ነው የማስበው እና በዛ መንገድ የተወሰነ ሰላም መፍጠር እችላለሁ ብዬ አስባለሁ፣ እግዚአብሔር ከረዳኝ። አንድ 5 ሀገራቶችን ቱር ካደረግኩ በኋላ ከዛ ውጪ ፕላኖች አሉን። እንደነገርኩ ፕሮሞተሮች ካገኘን እቅዶች አሉን። ዓለም አቀፍ ቱር ማድረግ ነው ሀሳባችን።
እጅግ በጣም አመሰግናለሁ ቶማስ ኃይሉ፣ ኢትዮ ዳንስ ፊትነስ ስለተሰኘው ለየት ያለ የኢትዮጵያ ባህላዊ ጭፈራዎችን ከአካል ብቃት እንቅስቃሴዎች ጋር ስላጣመረው አዲስ እንቅስቃሴ መርሃ ግብር ስለነገርከን በአድማጮች በተመልካቾች ስም በእጅጉ አመሰግናለሁ።
በጣም አከብራችኋለሁ። እግዚአብሔር አክብርልኝ። ቴንክ ዩ ሶ ማች።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚቀርብ ወጣቶች ላይ ያነጣጠረ ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር ዶክተር መልእክተ ጳውሎስ በአዲስ አበባ ዩኒቨርሲቲ የተማሪነት ዘመኗ በኢትዮጵያ ዓይነ ስውራን ማህበር በኩል መጽሐፍትን በበጎ ፈቃደኝነት ትተርክ ነበረ። ከዩኒቨርሲቲ ተመርቃ ከወጣች በኋላ ደግሞ ዙዙ የጤናና የትምህርት በጎ አድራጎት የተሰኘ ድርጅት በመመስረት የቀደመ ስራዋን አድማስ አስፍታለች። ተቋሙ ከዘመኑ የመጀመሪያ ዙር ስራዎቹ ለኢትዮጵያ ዓይነ ስውራን ማህበር ማበርከቱን አስታውቋል። ኤደን ገረመው ዶክተር መልእክተንና በጎንደር ከተማ አጼ ፋሲል ትምህርት ቤት መምህርት የሆኑትን ወይዘሮ በላይነሽ ሲሳይን አነጋግራ ስለ አገልግሎቱ ፋይዳ ቀጣዩን አሰናድታለች። በመቀጠል ይቀርባል።
የተሳናቸው ተማሪዎች በትምህርታቸው ስኬታማ እንዲሆኑ ሁሌም ክፍል ተገኝተው መምህራኖቻቸውን ማዳመጥ ግድ ይላቸዋል። ከመማሪያ ክፍሎች ውጪ ለሚደረጉ ንባቦችና ተጨማሪ ጥናቶች ግን የብሬል መጽሐፎችን በብሬል የማይገኙትን ደግሞ ጓደኞቻቸው እንዲያነቡ በማድረግ የሁለተኛ ደረጃ ብሎም የከፍተኛ ደረጃ ትምህርታቸውን ይማራሉ። ይሁን እንጂ አብዛኞቹ የመማሪያም ሆኑ ሌሎች መጽሐፎችን አንብበው ለመረዳት በሰዎች ፕሮግራም መመራትና የሰዎችን በጎ ፈቃደኝነት ይሻሉ። ይሄ ታዲያ ትልቅ ደግዳሮት ሆኖባቸው ቆይቷል። በዩኒቨርሲቲ ቆይቷ ማይት ለተሳናቸው ተማሪዎች በበጎ ፈቃደኝነት በኢትዮጵያ አይነ ስውራን ማህበር በኩል መጽሐፍቶችን ታነብ የነበረችው የዙዙ የትምህርትና የጤና በጎ አድራጎት ድርጅት መስራች ዶክተር መልእክተ ጳውሎስ ተሞክሯን እንዴት ትናገራለች?
የጀመርነው እኔ በግሌ ሁሌም የሆነ ከሰርቪስ ጋር የተያያዘ ህይወት እንዲኖረኝ ይፈልግ ነበር ከማገልገል ጋር። በዛም ነው ህክምና የሚቀባው። ከዛ በኋላ ግን የምንሰራቸው ነገሮች ከሴቶች ጋር የተገናኘ እንደሚሆን አስብ ነበር ነው። በተለይ የአይምሮ ጤናና የስነ ተዋልዶ ጤና ላይ በጣም መስራት ይፈልግ ነበር። ለዛም ነው ዙዙ ያልኩት። ዙዙ የሁለት ሰዎች ስያሜ መነሻ ነው፣ ዙፋንና ዙራሽ ወርቅ። እኔ ህይወት ውስጥ ካሉት ሴቶች መጀመር ስለፈለኩኝ የእናቴን ስምና የአክስቴን ስም መነሻ አድርጌ ነው የጀመርኩትና መጀመሪያ እንደ ፕሮጀክት ነበር ያሰብኩት። ከዛ በኋላ ቅርጽ የያዘ እያደገ እየሰፋ ሲሄድ የሚሰራባቸውን ነገሮች መለየት ነበረብኝ ነው። አንደኛው 3 ዓመት ያክል የካቲት ነው የቆየሁት ለትምህርት። ይህ ክሊኒካል አታችመንት የምንለውን የህክምና ትምህርት ስምር እዚህ ከጀርባ የኢትዮጵያ አይነ ስውራን ማህበር ነበረ። እዛ ቮለንቲር አደርግ ነበር። ትንሽዬ ስቱዲዮ ያለቻቸው ማስታወቂያዎችን፣ የ6 ኪሎ የመማሪያ መጽሐፎችን ወደ ድምጽ የሚቀየሩበት እዛ ቮለንቲር ሳደርግ፣ በጣም ትንሽ እንደሆነ ስቱዲዮ ሌሎችም ስራዎች ስለሚደራረቡባቸው በቂ ጊዜ እንደሌላቸው አስተዋልኩኝ። ከ3 ዓመት ያክል ቮለንቲር እያደረግኩኝ ቆየሁኝና ስወጣ የሆነ ነገር ማድረግ አለብኝ። በየቦታው ስቱዲዮ ቢኖር በየቦታው በተመቸው አቅጣጫ ስቱዲዮ ኖሮ ብዙ ሰው ቮለንቲር ቢያደርግ ብዙ ነገር ከበር ማድረግ እንችላለን ብያሰብ እንደዛ ነው ፕሮጀክትን የቀረስኩት የነበረው።
ዶክተር መልእክተ ዙዙ የትምህርትና የጤና መጽሐፍትን በድምጽ መተረክ እንደጀመረ ታስረዳለች። የመርሃ ግብር ቀጣይነት ያለው ሲሆን የመጀመሪያ ዙር ስራቸውን ሲጀምሩ ታዲያ ተራኪ ከተሰኘ መተግበሪያና ከሶሚክ ስቱዲዮ ጋር መተባበራቸውንም ታስረዳለች።
አሁን ባለው የአገሪቱ ስታተስ የተወሰኑ ትምህርት ቤቶች ናቸው አይነ ስውራንና ማየት ድክመት ያላቸውን ተማሪዎች የሚቀበሉት እና ከዛ ደግሞ ወደ ሃየር ኤጁኬሽን ሲሄዱ በጣም ትንሽ ኢንስቲትዩቶች፣ የተመረጡ ዲፓርትመንቶች ናቸው እነሱን ተማሪዎች ተቀብለው የሚያስተናግዱት። ከዛ በተጨማሪ ደግሞ የብሬል ማቴሪያል በዋነኝነት አሶሲሽኑ ብቻ ስለሆነ የሚያመጣው እጥረት አለ። በቀላሉ ይባዛ አይደለም። በቀላሉ ማቴሪያሎቹን የሚሰራበትንም ማግኘት ከውጭ ስለሚመጣ ከባድ ነው እና አሁን ባለው ኮንክሪት የሆነ ማስረጃ ባይኖረንም ግን አንድ የብሬል ቴክስት ቡክ ለአምስት ተማሪ አይነት መረጃን የሰጡኝ ነው። እንደዛም ሆኖ ለአምስት ወደ ቤት መውሰድም የሚቻልበት አይነት ሁኔታ አይደለም። ስለዚህ እኛ የተማርንበት ሴታፕ አለ። መጽሐፍ ኖሮን ቤታችን ወስደን ሃይላይት አድርገን ጽፈንበት እንደዛን የተማርነው እና ለእነሱ ደግሞ እኩል ኮምፒት እያደረጉ አክሰሳብል ባልሆነ ሪሶርስ መማር፣ የትምህርት ቁሳቁሶች መማር ልክም አይደለም፣ ፌርም አይደለም። ስለዚህ በጣም በትንሽ ለውጦች እነሱ ፊት አድርገው እንዲማሩ ነው ሲስተሙ ያለው። መሆን የነበረበት ሲስተሙ ተደራሽ እንዲሆን ከታች እንዲሆን ነበረ እና እንዳለው ሁኔታ በጣም ተግዳሮቶቹ ብዙ ናቸው። እዛም ደርሰው ትልልቅ ከፍተኛ ትምህርትም ጆይን አድርገው አንድም አሶሲሽን በጣም ብዙ ማቴሪያሎቹ የሚቀበለው ከ6 ኪሎ ነው ወደ ድምፅ እንዲቀየሩ ማለት ነው እና እዛ በበጎ ፈቃደኝነት ያየ ነው እሱን ነው። ከዛ በኋላ እንደ ፕሮጀክት ስንቀርጸው ግን ጥሩ ኦፕሽን የነበረው ድምፅ ነው። ምክንያቱም ድምፅ በቀላሉ ማባዛት ይቻላል፣ ክፍለ ሀገር መላክ ይቻላል፣ ለብዙ ሰው በትንሽ ሪሶርስ መድረስ ይችላል። ስለዚህ ብዙ ሰው ፈቃደኛ ነበር የስቱዲዮ ጊዜ ለመስጠት። በጣም ብዙ ቮለንቲሮች ነበሩን፣ በጎ ፈቃደኞች ነበሩን ጊዜያቸውን ሰውተው የሚያነቡልን። ስለዚህ ሁለቱን አገጣጠምንና የትምህርትና የጤና ቁሳቁሶች ወደ ድምጽ መቀየር ጀመርን።
በጎንደር አዘዘው የአጼ ፋሲል ትምህርት ቤት መምህርት የሆኑት ወይዘሮ በላይነሽ ሲሳይ አይነ ስውር ናቸው። ይህን መሰል ድጋፎች አይነ ስውራን ላይ የሚኖራቸውን ጠቀሜታና ተያይዘው ሊሰሩ ይገባሉ ያላቸውን ጉዳዮች እንዲህ ይገልጻሉ።
ለምሳሌ አሁን የአማርኛ ቋንቋ ስንማር ልብ ወለዶችን አንብቡ እንባላለን። ልቡ የተለያየ መጽሐፎችን አንብቡ ለው ዲፓርትመንት ቢሆንም የአጣቃሽ መጽሐፎችን አንብቡ ሲባል የዛ ጊዜ ማንን ነው የምንፈልገው? ሰው እንዲያነብልን ነው የምንፈልገው። ስለዚህ ሰው ደግሞ ብዙ መጽሐፍ ቁጭ ብሎ ሊያነብልሽ አይችልም፣ ምክንያቱም የመሰልቸት ባህሪ ስላለው ማለት ነው። ስለዚህ እነዚህ ኦዲዮ በቴሌ ላይ መስውራን ትልቅ ስራ ነው የሚሰራ ማለት ነው። የፈለግነውን ገብተን በድምፅ እናዳምጣለን። ሰውንም እንዳንረብሽ ደግሞ በኤርፎን እናዳምጣለን። በፈለግነው ሰዓት እየከላለስን ማንበብ እንችላለን። ስለዚህ ለኛ ትልቅ አጋዥ ነው። ይሄንን ነገር ይቺ ወጣት ልጅ ለአይነ ስውራን አስባ መነሳቷ እነዚህን ለክፍለ ሀገር ሆነ ቫይሊን ሊሆን ይችላል፣ መቅረጫም ሊሆን ይችላል፣ ኤርፎንም ሊሆን ይችላል፣ እነዚህ ነገሮች ወደ ክፍለ ሀገሩ በተለይ በማህበራት በኩል ቢሰጥና ማን ነው የሚያስፈልገው ይሄ ነገር ተብሎ ተጠንቶ ማህበራት ስለሚሰጡ ይሄ ነገር እንደው ባለሀብቶችም ኩባንያዎችም ካሉ ይሄን ነገር ድጋፍ ቢያደርጉ ለአይነ ስውራን ከባዱ ችግር ተፈታ ብዬ ነው የማስበው። በዚህ አይነት እና ሁሉም ሰው እሷ ይሄን ሀሳብ አስበዋለች፣ ሌላው ደግሞ ከጎኗ ቆሞ ለእነዚህ ለአይነ ስውራኖች ተማሪዎችም ሆነ በመንግስት ሰራተኛ ያሉት የሚያስፈልጋቸው ድጋፍ መቅረጫዎች፣ ኤርፎኖች፣ ባትሪዎች ቢዘጋጁ ደስ ነው የሚለኝ።
ዙዙ በመጀመሪያ ዙሩ የተቀረጹ የጤናና የትምህርት ደጋፊ መጽሐፍትን ለኢትዮጵያ አይነ ስውራን ማህበር በስጦታ መልክ ማበርከቱን ያረጋገጠ ሲሆን ተጨማሪ የአካል ጉዳት አይነቶች ላይም የመስራት ፍላጎት እንዳለው ዶክተር መልክተ አጋርታለች።
እኛ ሬከርድ አድርገን የጨረስናቸውን ማቴሪያሎች እንዳለ አሁንም በባለፈው ሳምንት እንዳደረግነው የፕሮጀክቱ ማስመረቂያ ላይ ኢትዮጵያ አይነ ስውራን ማህበር እናስረክባለን። ምክንያቱም እነሱ ከ20 ሺህ የሚበልጥ ሜምበሮች አሏቸው፣ ክፍለ ሀገርም ጨምሮ ልክ የሆነ የቴሌግራም ቻናልም ስላላቸው በሱ ተደራሽ እንዲሆን በጨረስን ቁጥር በነፃ ለአሶሴሽኑ እናስረክባለን። ከዛ ውጭ ላሉት ደግሞ በተራኪ አፕ የኦዲዮ አፕ አክሰሱ ላላቸው ዘመናዊ ስልክ ማግኘት ለሚችሉት ደግሞ በሱ በኩልም አብረን እንለቃለን። እንዲሁም ግን ያለምንም ክፍያ የሚደረጉ አገልግሎቶች። ተደራሽነት ማለት አንድን የአካል ጉዳት ብቻ አይደለም ያካትተው፣ ወይም ደግሞ አካታችነትም ስንል አንድ የአካል ጉዳት ብቻ አይደለም። ስለዚህ አሁን በሚቀጥሉት ፕሮጀክቶች ያሰብናቸው ስነ ተዋልዶ ላይ፣ የወር አበባ ደህንነት ላይ እነሱ ላይ የምናደርጋቸውን መረጃዎች በምልክት ቋንቋም እንደሱ አድርገን ነው እየቀረጽ ነው ያለ ነው። ፕሮጀክቱን ከሌሎች ፓርትነር ኦርጋናይዜሽን እንደዛ ነው ለማድረግ ያሰብ ነው። በኋላ ደግን እየሰፋ ሲሄድ ሁሉንም አካታች የሆነ ሲስተም እንዲሆን አድቮኬት ከማድረግ ጀምሮ እኛም የምንሰራው ስራዎች ለሁሉም ሰው ተደራሽ እንዲሆኑ ነው እቅዳችን።
ዶክተር መልክተ ስታጠቃልል የዊልቸር መግቢያዎች ለሌላ የንግድ ስራዎች መገልገያ ሲሆኑ፣ የተከፈቱ ጉድጓዶች ሲኖሩ፣ እንዲሁም ደግሞ ሌሎች ተግዳሮት የሚሆኑ ነገሮችን ስናይ በኃላፊነት እንዲስተካከሉ በመጠየቅ የአካል ጉዳተኞች ህይወት ላይ እያንዳንዳችን ለውጥ ማምጣት እንችላለን ስትል መልክተ አስተላልፋለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል ከአሜሪካ ድምፅ። በመቀጠል ደግሞ ከአንድ መንፈሰ ጠንካራ ወጣት ጋር እናስተዋውቃችኋለን። እመቤት አሊ የአካል ጉዳት ያልገታት የስፖርት ሰው ናት። እመቤት በመኪና አደጋ ሙሉ በሙሉ እግሮቿን ብታጣም ወጣቷ በስፖርቱ ዘርፍ የተለያዩ መልካም ውጤቶችን እያስገኘች ትገኛለች። በኤሮቢክስና በቅርጫት ኳስ ክልሏን በመወከል ጥሩ ውጤት አምጥታለች። በኢትዮጵያ ረጅሙን የራስ ዳሽን ተራራ የወጣች ሲሆን ቲክቶክ በተሰኘ የማህበራዊ ትስስር ገጽ ላይ በምትለቃቸው ጥንካሬዋን በሚያሳዩ ምስሎችም በርካታ ተከታዮችን ለማፍራት በቅታለች። አስቴር ምስጋናው ወጣቷን አነጋግራለች።
ትውልዷም እድገቷም ባህር ዳር ከተማ የሆነው እመቤት አሌ 2 ዓመት ሊሞላት 2 ሳምንት ሲቀራት ነበር በደረሰባት የመኪና አደጋ 2 እግሮቿን እንዳጣች የምትናገረው።
አካል ጉዳተኛ የሆንኩት ገና በህፃንነቴ 4 ዓመት ሊሞላ 2 ሳምንት ምናምን ሲቀረኝ ከሰፈር አስሪያ የሚባል ጨዋታ እየተጫወትኩ ሳለ መኪና 2 እግሮቼን ገጨኝ ማለት ነው። እዛው ላይ ነው እንትኑ ራሱ ቁርጥርጥ ያለው እግሬ ማለት ነው። አጥንቴ ያን ያህል ትልቅ የመኪና ነው ምናምን ያሉ አላቆም መቋቋም ስላቃተው ከዛው ነው ትግሬ የተቆረጠው ማለት ነው።
ከአባይ ወንዝ ዳርቻ ጨፌ ቆርጠው በመሸጥ የሚተዳደሩት እናቷ ወይዘሮ ሙጭት ገብረ መስቀል እለቱን ሲያስታውሱት
ጨፌ ሂጅ እናቴ ጋር ብቻ ተርኩኝ ዳቦ ገዝቼ እንደገና ሸኘዋት። ሲቀጠቅጠኝ አድሮ እንደገና ሲሸኛ አደራሽና ያደራሽ ልጅቱ ቀጥቅጦኛና አድረግር ያገኛቸዋል ልጆች ወይ ከዚህ ወይ ከዛች ይችን ሲመታታል ማለት ይህን ጨፌ የሚሸጠውን ነበር ይመጡ አደ አሁን ስል እንደገና በስድስት ሰዓት ተመጡ ስወጣ ናን እናትሽ ታማል ያ እናቴ አልታመመችም እሷ ነ የመታጠቁ ከልጆች ነው እንጂ ከእናቴ ምንም አያገኘታል። ስንት ስመጣ መኪናው ለተደርጎ አገኙ። እንደገና ተደርጎ ሳገኙ ደነቀጥኩ። ቁራን ተሸክማ ቆየች። ተሸክመችበት እጇ እንዲ ቀጥቀጥቀጥ እንዳለ በዛ ተነሳ። ብዙ ጊዜ እንደደነገጠች ታመመች። ታማም ተይመታች።
እመቤት ከአራት ዓመት በኋላ እግር አልባ በመሆኗ እንዲህ እየተሳበች ህይወትን መግፋት ጀመረች። ከአንደኛ እስከ ስምንተኛ ክፍል ድረስ የትምህርት ቤት ጉዟ መሳብ ነበር። ዘጠነኛ ክፍል ስትገባ ግን ችግሯ ያንገበገባቸው እናት በሌለ ቤታቸው አጋዥ ያሉትን እንዳመቻቹላት ይናገራሉ።
ሳይክል ገዛውን እያፈላጠጠውን ድሞ አስተማራ ተዛሪ ቴክኒክ ስትሄድ አካል ታትሾ ሳይክል ሳይክሏ ጌ ራሷ ተማረ።
እመቤት በዚህ መልኩ አስረኛ ክፍልን አጠናቃለች። ዲፕሎማም ተመረቃለች። አሁን ፊቷን ሙሉ በሙሉ ወደ ስፖርቱ አዙራለች። ጥሩ ውጤትም እያስመዘገበች እንደሆነ ትናገራለች።
አሁን ያለች ፊቸር ባስኬትቦል ተጫዋች ነኝ። ለክልልም ለብሔራዊ ቡድን ተመርጫለሁ። 25 ዓመት በታች አሁን ያለው ብሔራዊ ቡድን አለውበት።
ጥሩ ውጤት አስመዝግበሻል።
ባለፈው እንደ ብሔራዊ ቡድን ሶስተኛ ነው ወጣነ። እንደ ክልላችን ግን ሁሌም ወርቅ እናመጣለን።
ወርቅ አምጥተሽ ታያለሽ?
አዎ፣ ኮከብ ተጫዋች ነኝ። ተሸልሜ አውቃለሁ።
መቼ ነው የጀመርሽ?
ዊልቸር ባስኬት ጀመርኩ 2008 አካባቢ ማለት ነው የጀመርኩት እና አንድ አምስት ጊዜ ተጫውቻለሁ ማለት ነው። ጠዋት 12 ሰዓት ተነስተሽ ከአባይ ማዶ እዚህ መምጣት፣ ታክሲዎችም ደግሞ አይጭኑንም አይመችሽም ምናምን ለኛ ቦታ አይሰጡንም እና በጣም ከባድ ነው። ቻሌንጅ አለው። ብርሽን ከብለሽ ለምትሄጂ ታክሲ አለ፣ ታክሲ ልጅ እንትን አለ። በዛ ላይ ደግሞ ጨለማ ነው የምትመጭበት እና በዛ ላይ ደግሞ ክፍያ የለውም ምናምን። ለራስሽ ፍላጎትና ስሜት ነው እንጂ የምትጫወቱ ብዙም አይደለም። ብዙ ቻሌንጅ ነው ያለው፣ ግን ቻሌንጅ ተቋቁመን ነው ሁሉም እዚህ ጋር የሚሰራው ማለት ነው።
ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይም 20,000 ተከታዮችን እንዳፈራች ትናገራለች። በዚህ የማህበራዊ ትስስር ገጽ ታዲያ እንጀራ ስትጋግር፣ ልብስ ስታጥብ፣ ዋና ስትዋኝና የራስ ዳሽን ተራራን ስትወጣ የሚያሳየውን እንቅስቃሴውን ታጋራለች።
ራስ ዳሽን ተራራ መውጣት 4446 ነው ርቀቱ መሰለኝ፣ ካረጭ ከፍቶ ማለት ነው። ያንን ተራራ እኔ አካል ጉዳተኛ እግር ሳይኖረኝ መውጣት በጣም ከባድ ነው እና ደስ ይላል ብቻ።
ይህንን የምታደርገው አካል ጉዳተኝነት ከምንም እንደማያግድ ለማሳየት ነው ትላለች።
ቲክቶክ ላይም አሪፍ እየሰራው ነው ያለውን ነገር ማለት ነው። ሰው የሚያስበው ማለት ነው አካል ጉዳተኛ ጥገኛ፣ አካል ጉዳተኛ ለማኝ፣ ከሰው ተረጅ አድርጎ ስለሚያስብ ያንን ነገር ሰብሬ ለመውጣት ማለት ነው። የማልሰራው ነገር የለም። ደረጃ ወጣለው፣ ቤት ውስጥ ሰራ ሰራለው፣ ልብስ አጥባለው፣ በእጅም ስፖርቶችን ስሰራ አሳያቸዋለሁ እና ዋናን ስዋኝ ያሳያለሁ። ያንን ነገር ማደርገው ማህበረሰቡ አካል ጉዳተኛ እንደሚችል እንዲያውቅ ማለት ነው እና በዛ ነገር ሰራለው ማለት ነው።
እመቤት አሁን ውስብስብ ችግሮች እንደገጠማት ትናገራለች። ታክሲዎች እሷን ለመጫን ፈቃደኛ ባለመሆናቸው ምክንያት ብዙ ኪሎ ሜትር ርቀቶችን ተጉዛ ልምምድ ለማድረግ ተገዳለች። በዛ ላይ በልጅነቷ በብስክሌት አፈናጦ ትምህርቷን እንድትጨርስ የረዳት ወንድሟ በአእምሮ ጤና ታሟል። እናቷም ግራ በመጋባት ውስጥ እንዳሉ ትናገራለች።
አሁን እኔም እያስቸገረኝ ያለ የትራንስፖርት ችግር ነው። ከተማም ስለሆነ ሩቅ ስላለ ዊልቸርም ደግሞ እንትን ነው በእጄ እንደዚህ ያርቁ ስለምነደው ወይ ሞተር ወይ ወደ ሌላ ነገር ቢቀየር ከዚህ የበለጠ መንቀሳቀስ እችላለሁ እና ደግሞ የራስ የሆነ ስራ ከፍቼ በእኔ ስር ሌላ አካል ጉዳተኞች ሰራተኞች የሚቀጥሬ ብሰራ እንደዛ አስባለሁም። እንደዛ ቢደረግልኝ አቅም ያለው ድርጅት ወይም ሰው ካለ እንደዛ ቢያደርግልኝ የሆነ ራሴ ወይም ቡቲክ ቤት ወይም የኮስሞቲክስ ቤት ከፍቼ በእኔ ስር ሌላ አካል ጉዳተኞችም የስራ እድል ብፈጥር ደስ ይለኛል። እንደዛ ማድረግ ማለት እና ደግሞ እሱ ሰው ሰራሽ አካሉ እዚህ ኢትዮጵያ ውስጥ ብዙም ስለማይመች ውጭ ካለ ድጋፍ ቢደረግልኝ ደስ ይለኛል። ቆሜ ብል ደስ ይለኛል፣ አይቼው የማላውቀውን ነገር።
እመቤት በተወዳደረችባቸው በክልል በሀገር አቀፍ እንዲሁም በውጭ መድረኮች ሁሉ ጥሩ ውጤት ብታስመዘግብም ለህይወት ለውጥ የሚሆን ሳንቲም ግን እስካሁን እንዳላገኘች ትናገራለች። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
ጋቢና ቪኦኤ ከጥር 24 2015 ዓመተ ምህረት ጀምሮ በሌላ አማራጭ ይከሰታል። ባዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ህልምና ስጋት ካለ ገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ 2 ሰዓት ጀምሮ ከመደበኞቹ የአሜሪካ ድምጽ መገኛ አውታሮች በተጨማሪ ባህዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ጋቢና ቪኦኤ ለዛሬ ምሽት ያዘላችሁ የመጨረሻው መሰናዶ ጤናን ይመለከታል። ኢትዮጵያን ጨምሮ እጅግ ብዙ ዝቅተኛ ገቢ ያላቸው ከሳህራ በታች የሚገኙ ሀገራት ውስጥ ያሉ ሴቶች ይበልጡኑ ለማህፀን ካንሰር በከፍተኛ ሁኔታ ተጋላጭ መሆናቸውን የዓለም የጤና ድርጅት ዓለም የቀይ ካንሰር ቁጥጥር ህብረት አስታውቋል። ህብረቱ አክሎም ይሄ ካንሰር አይነት በዝምታ ገዳይ ነው ሲል አስቀምጧል። ይህን በተመለከተ የአሜሪካ ድምፅ ዘጋቢዎች ያሰናዱትን ዘገባ ኤደን ገረመው በመቀጠል ታሰማናለች።
የማህፀን በር ጫፍ ካንሰር በሴቶች የመራቢያ ብልት በተለይም ደግሞ የማህፀን በር አካባቢ ያሉ ጤናማ ያልሆኑ የህዋሳት ስርጭቶች ምክንያት የሚከሰት ነው። ይህ የካንሰር አይነት በዓለም ዙሪያ እጅግ ብዙ ሰዎችን የሚያጠቃው አይነት ሲሆን እንደ አውሮፓውያን አቆጣጠር በ2020 ዓ.ም የዓለም የጤና ድርጅት 604,000 ሰዎች በዚህ በሽታ መያዛቸውን አስታውቋል። ዶክተር ራቸል ካትዘለንቦርጅን በኢንዲያናፖሊስ ዩኒቨርሲቲ የህፃናት ህክምና ፕሮፌሰር ናቸው።
Most common cancer in women worldwide. And
ከዚህ ካንሰር ጋር ተያይዘው የሚነሱ አንዳንድ የተሳሳቱ አመለካከቶች መካከል አንደኛው እኔን ሊይዘኝ አይችልም ብሎ ማሰብ ነው። አንዳንዶች ይሄ እኔን አያሳስበኝም ሊሉ ይችላሉ።
ይህ የካንሰር አይነት ሂዩማን ፓፒሎማ ቫይረስ ወይም ደግሞ HPV በተሰኘ ቫይረስ አማካኝነት የሚመጣ ሲሆን ቫይረሱም በግብረ ስጋ ግንኙነት የሚተላለፍ ነው። በሽታውን አስቀድሞ በሚወሰድ ክትባት አማካኝነት መከላከል የሚቻል ሲሆን አንዴ ከተከሰተ በኋላም በጊዜ ወደ ሕክምና ማዕከል በመሄድ መዳን ይቻላል። ባለሙያዎች በማህፀን በር ጫፍ ካንሰር የመያዝ እድል ከቦታ ቦታ እንደሚለያይ ይናገራሉ። ይህም የቅድመ ክትባት አገልግሎት ተደራሽነት በሕክምናና በቅድመ ምርመራ አገልግሎቶች አቅም ላይ የተመሰረተ ነው። የዓለም የጤና ድርጅት 90% የሚሆኑ የበሽታው ሞቶች በአፍሪካ በተለይም እጅግ ዝቅተኛ የምጣኔ ሀብት ባላቸው ሀገራት ውስጥ እንደሚከሰት አስታውቋል። ይሁን እንጂ ማንኛውም ሴት በዚህ የመያዝ እድል አላት።
የማህፀን በር ጫፍ ካንሰር ማህፀን ባላት በማንኛውም ሴት ላይ ሊከሰት ይችላል። ስለዚህ ለዚህ ካንሰር አጋላጭ የሚያደርጉ ነገሮችን ማወቅ ያስፈልጋል። ይሄ በጊዜ ስለ በሽታው አውቆ ለመቆጣጠር ያግዛል።
ዓለም አቀፉ የካንሰር ቁጥጥር በአፍሪካ የማህፀን በር ጫፍ ካንሰርን ለመቀነስ የበሽታውን አገልግሎቶች በመሰረታዊ የጤና አገልግሎቶች ውስጥ ማካተት አስፈላጊ ነው ሲል አስታውቋል። ለቲቪና ለኤችአይቪ የሚደረጉ ምርመራዎችንና ክትትል ዘዴዎችን በመጠቀም የማህፀን በር ጫፍ ካንሰርንም መከታተል እንደሚቻል ተጠቁሟል። ይህም በሽታውን ለመከላከል እንዲሁም ደግሞ ህመማን እንዲደኑ ለማገዝና በተለይም በጽኑ ህመም ውስጥ ላሉትም ተገቢው የፓሊያቲቭ ኬር ወይም ደግሞ የጽኑ ህመማን ድጋፍ ለማድረግ መሰረታዊ ነው ተብሏል።
ጣቢያው የአሜሪካ ድምፅ ተከታተሉት የነበረው ደግሞ ጋቢና ቪኦኤ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር ከሰኞ እስከ አርብ በዋናነት ቅዳሜና እሁድ ደግሞ በመዝናኛው መልኩ የሚቀርብ ልዩ መሰናዶ ነው። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የዛሬውን መስተንግዶ ስከውን የነበርኩት ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ በድምፅና በምስል ቅንብሩ አብሮን ቆይተዋል። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።